የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ የተከበራችሁ አድማጮች። የቅዳሜ ሚያዝያ 16 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። በማስከተል ልዩ ልዩ ዘገባዎች አሰናድተናል። በአማራ ክልል ሰሞኑን በተካሄዱ ሰልፎችና ተያያዥ ሁኔታዎች ላይ የተቀናበሩ ዘገባዎችና በክልሉ በሰሜን ሸዋና በኦሮሞ ብሔረሰብ ዞኖች ውስጥ ስለተፈጠሩ ሁኔታዎች የተቀናበሩ ዘገባዎችንና ዝግጅቶችን አሰናድተናል። የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። አብራችሁ እንድታመሹ እንጋብዛለን። አሁን የዓለም ዜና እናሰማለን።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሰሎሞን አባተ ነኝ። መጪው የኢትዮጵያ ምርጫ የተሳካ እንዲሆን መራጩ ሕዝብ፣ ተመራጮችና የምርጫ ቦርድ ኃላፊነታቸውን እንዲወጡ በጠቅላይ ሚኒስትሩ የሚመራው የብሔራዊ ደህንነት ምክር ቤት ዛሬ ባወጣው መግለጫ አሳስቧል። ከምርጫው ጎንም ግድቡን በታቀደው ጊዜ መገንባትና ሁለተኛውን ዙር የውሃ ሙሌት ማከናወን ምክር ቤቱ አሁን ሀገሪቱ አለችባቸው ካላቸው ሶስት ወሳኝ ዓላማዎች ሁለተኛው መሆኑን ጠቁመዋል። በየአቅጣጫው የምናየው የወገኖቻችን አሰቃቂ ግድያ፣ ማፈናቀል፣ ቤት ንብረት ማውደም፣ ነውጥና ሸፍጥ በሀገር ውስጥ ብቻ የተመረተ አይደለም ያለው ይህ መግለጫ የትኛውንም አይነት የብሔርና የእምነት ስም ቢይዙ፣ ከየትኛውም የውጭ ኃይል የሚረዱትን ገንዘብና መሳሪያ ቢጨብጡ ኢትዮጵያን ይፈታተኗት ይሆናል እንጂ አያሸንፏትም ሲል አክሏል። የፖለቲካ ጨዋታውን ከጨዋታው ውጪ ለማድረግ ለሚፈልጉ ኃይሎች ትዕግስታችን ማለቁን በዚሁ አጋጣሚ ልንነግራቸው እንፈልጋለን ብሏል የብሔራዊ ደህንነት ምክር ቤቱ መግለጫ። በዚሁ የዛሬ መግለጫ ላይ በውስጣችን ያሉ ባለ ሁለት ባላዎች ያላቸውን እናጸዳለን ባለበት አንቀጽ መደምደሚያ የእኛ ምርጫ ኢትዮጵያን ለእነርሱ ስንል መሰዋት ሳይሆን እነርሱን ለኢትዮጵያ ስንል መሰዋት ነው ሲል አስጠንቅቋል። በዚህ የብሔራዊ ደህንነት ምክር ቤት መግለጫ ላይ የመንግስቱን ተጨማሪ ማብራሪያዎች፣ ምላሾችና ትንታኔዎችን ከሰሞኑ ይዘን ለመመለስ እንጥራለን። ለመጪው የኢትዮጵያ አጠቃላይ ምርጫ እስከ ትናንት 18,427,239 ድምፅ ሰጪ መመዝገቡን ብሔራዊው የምርጫ ቦርድ አስታውቋል። የመራጮች ምዝገባ በ41,659 የምርጫ ጣቢያዎች ላይ እየተካሄደ መሆኑን ቦርዱ ትናንት ማምሻውን ባወጣው መግለጫ አመልክቶ የመራጮች ምዝገባውን የቀን ገደብ እንደየአካባቢዎቹና እንደየተጨባጭ ሁኔታው በሁለትና በሶስት ሳምንታት አራዝሟል። ምዝገባው ዘግይቶ በተጀመረባቸው አፋርና ሶማሌ ክልሎች እስከፊታችን ግንቦት 6 ቦርዱ እክል ብሎ በዘረዘራቸው ሌሎች ምክንያቶች ምዝገባው በተስተጓጎለባቸው ሌሎች አካባቢዎች የአዲስ አበባ አስተዳደርን ጨምሮ እስከፊታችን ሚያዝያ 29 እንዲራዘም መወሰኑን አመልክቷል። የጸጥታ ችግር እንዳለባቸው ቦርዱ በገለጻቸውና በስም በዘረዘራቸው የኦሮሚያ ክልል ምዕራብ ወለጋ፣ ምስራቅ ወለጋ፣ ሆሮ ጉድሩና ቄለም ወለጋ አካባቢዎች በአሊቦ፣ በኮምቦልቻ፣ ጊዳሞ፣ አያና፣ ገሊላ ቤጊ፣ ሰኞ ገበያ ምዝገባ እንደማይጀምርና የማስጀመር እንቅስቃሴ እያደረገ እንደሚገኝ አመልክቷል። በቤኒሻንጉል ጉሙዝ ከሴዳል ወረዳ ውጪ ምዝገባ ለማስጀመር የቁሳቁስ ስርጭትና የአስፈጻሚዎች ስልጠና እየተካሄደ መሆኑንና በአማራ ክልል ሰሜን ሸዋና የኦሮሞ ብሔረሰብ ዞኖች የምርጫ ሂደት ስራ የቆመባቸውን ጨምሮ ምዝገባ የሚጀምርበትን ሁኔታና ቀን እንደሚያሳውቅ ቦርዱ ገልጿል። 1500 ሰው የመዘገቡ ጣቢያዎች ንዑስ ጣቢያዎችን እየከፈቱ ምዝገባውን እንደሚቀጥሉ ብሔራዊ ምርጫ ቦርዱ በዚሁ የትናንት መግለጫው አስታውቋል። የኢትዮጵያ ብሔራዊ መረጃና ደህንነት ተቋም ችግሮች ከመከሰታቸው በፊት ማስጠንቀቂያና የሁኔታዎችን ትንተና ለሚመለከታቸው አካላት እንዲያደርስ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ጠይቋል። የሲቪሎች ሞትና መፈናቀል አስቸኳይ ፍትህ ሊሰጠው እንደሚገባም አሳስቧል። መለስካቸው አመሃ ያጠናቀረው ዘገባ አለ፣ ከዜናው ክፍለ ጊዜ ቀጥሎ እናስደምጣቸዋለን። አፍሪካ ቀንድ ውስጥ የተሳሰሩ ናቸው ላሏቸው የፖለቲካ፣ የጸጥታና የደህንነት እንዲሁም የሰብአዊ ቀውስ ችግሮች መፍትሄ ለመፈለግ እየተደረገ ያለውን ዓለም አቀፍ የዲፕሎማሲ ጥረት ለመምራት ጄፍሬ ፌልትማንን የአስተዳደሩ ልዩ ልዑክ አድርገው መሰየማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት አስታውቀዋል። ልዩ ትኩረት የሚሰጡትም ትግራይ ውስጥ ያለውን ግጭት ጨምሮ ለኢትዮጵያ አሳሳቢ ሁኔታ፣ በኢትዮጵያና በሱዳን መካከል እየተካረረ ለመጣው ውጥረት፣ በኢትዮጵያ ታላቁ ህዳሴ ግድብ ዙሪያ ላለው አለመግባባት መሆኑን ከውጭ ጉዳይ ሚኒስትሩ ቃል አቀባይ ቢሮ የወጣው ጽሑፍ አመልክቷል። ጽሑፉ አክሎም በዚህ ስትራቴጂካዊ አካባቢ ግዙፍ ለውጦች እየታዩ ባሉበት በዚህ ወቅት እየተነሳሱ ያሉ የግጭቶች አደጋ እንዲረግብ በማድረግ ዩናይትድ ስቴትስ በትውልድ ዕድሜ አንድ ጊዜ ብቻ ሊገኙ የሚችሉትን የለውጥ ዕድሎች እየደገፈች በከፍተኛ ደረጃ መሳተፏ ቁልፍ ጉዳይ ነው ብሏል። ልዩ ልዑኩ ጄፍሪ ፌልትማን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትና በመንግስታቱ ድርጅት ውስጥም ከፍተኛ ኃላፊነቶችን ይዘው መስራታቸውንና በዘርፈ ብዙ ዲፕሎማሲ፣ በድርድሮችና በአሸማጋይነት ያካበቱት ልምድ እነዚህን የተወሳሰቡ አካባቢያዊ ችግሮች ለመፍታት የዩናይትድ ስቴትስን የተቀናጀ ስትራቴጂ ለመንደፍና ለማስፈጸም የሚያስችሉ በተለየ ሁኔታ ትክክለኛ ሰው ናቸው ሲል የውጭ ጉዳይ መስሪያ ቤቱ ጽሑፍ አብራርቷል። ትግራይ ማዕከል ላይ የምትገኘውን የአቢአዲን አካባቢ ጨምሮ በአንዳንድ የክልሉ አካባቢዎች አሁንም በትጥቅ የታገዙ ግጭቶች እየተስተዋሉ መሆናቸውን ከመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ መረጃዎች እንደደረሷቸው የድርጅቱ ቃል አቀባይ ስቴፋን ዱያርች ትናንት ከቀትር በኋላ ለጋዜጠኞች ተናግረዋል። ግጭቶቹ በአካባቢዎቹ ሰብአዊ ድጋፍ የማድረሱን ጥረት እያስተጓጎሉ መሆናቸውንና በክልሉ የበዙ አካባቢዎችም የውሃ እጥረት መኖሩ እንደተነገራቸውም ዱያርች ገልጸዋል። በመሆኑም መቀሌንና ሽሬን ጨምሮ በተለያዩ አካባቢዎች ለሚገኙ 280,000 ሰዎች ውሃ ለማድረስ የሰብአዊ ድጋፍ አጋሮችና የክልሉ መንግስት 123 የውሃ ቦቴዎችን ማሰማራታቸውን ቃል አቀባዩ አመልክተው በተደረገው ቅኝት መሰረት አገልግሎቱን ለመቀጠል በመጪዎቹ 3 ወራት ውስጥ 280 ተጨማሪ ቦቴዎች እንደሚያስፈልጉ አሳውቀዋል። ባለፈው ሳምንት ውስጥ ብቻ 75,000 ተፈናቃዮች ሽረ መግባታቸውን የክልሉ አስተዳደር ማሳወቁን የጠቆሙት ስቴፋን ዱያሪች ይህም የተፈናቃዩን ቁጥር ወደ 500,000 ያስጠጋው መሆኑን አመልክተዋል። ከተፈናቃዮቹ የበዙት የተጠለሉት በየማህበረሰቡ ውስጥ መሆኑን፣ የቀሩት በ15 መጠለያዎች ውስጥ እንደሚገኙ፣ ከመካከላቸው የሚበዙትም ባለፉት 2-3 ወራት ምንም እርዳታ ያላገኙ መሆናቸውን አክለው ጠቁመዋል ቃል አቀባዩ። ትግራይ ክልል ውስጥ ሰብአዊ እርዳታ በማድረስ በኩል የተወሰነ መሻሻል የታየ መሆኑን የጠቆሙት የመንግስታቱ ድርጅት ቃል አቀባይ ችግር ውስጥ ላሉ ሁሉ ደህንነቱ በተጠበቀ ሁኔታ ያልተገደበና ተከታታይ እርዳታ መድረስ እንዲችል ድርጅቱ ጥሪውን እንደሚቀጥልና በአጣዳፊም ተጨማሪ ገንዘብ እንደሚያስፈልግ አስታውቀዋል። ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር እስከ ትናንት በተሰበሰበ መረጃ 3511 መድረሱን የጤና ሚኒስቴር አስታውቋል። 57699 ሰው በኮቪድ መታመሙን የሚያሳየው መስሪያ ቤቱ ዌብሳይቱ ላይ ያወጣው ሰንጠረዥ 968 ሰው በጽኑ ህመም ላይ እንደሚገኝና እስከ ትናንት ምሽት በነበሩት 24 ሰዓታት ውስጥ ብቻ 15 ሰው መሞቱን አመልክቷል። ይህ በእንዲህ እንዳለ ከህዝቧ ከ5 ሚሊዮን በላይ የሚሆነውን ወይም ወደ 58% የሚጠጋውን የከተበችው እስራኤል ባለፉት 10 ወራት ለመጀመሪያ ጊዜ ትናንት አንድም ሰው በኮቪድ-19 ምክንያት እንዳልሞተባት አሳውቃለች። በሌላ በኩል ህንድ ውስጥ ባለፉት 24 ሰዓታት ውስጥ 346,786 ሰው በኮሮና ቫይረስ እንደተያዘባትና የበረታ የመተንፈስ ችግር ላይ ላሉ ህሙማኗ ኦክሲጅን ለማቅረብ እየተቸገረች መሆኗን ገልጻለች። ህንድ ውስጥ ያለውን የኮሮና ቫይረስ ስርጭት ማሻቀብ ለመቆጣጠር ዩናይትድ ስቴትስ የቴክኒክ ድጋፍ ለመስጠት እየጣረች መሆኗን የፕሬዚደንት ባይደን የህክምና ጉዳዮች ዋና አማካሪ አንቶኒ ፋውቺ አስታውቀዋል። የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ባወጣው ሰነድ በዓለም ዙሪያ 145.6 ሚሊዮን ሰው ለቫይረሱ መጋለጡንና ዩናይትድ ስቴትስ ባሏት 32 ሚሊዮን ተጋላጮች በዓለም ቀዳሚዋ መሆኗን ገልጿል። በሌላ ዜና እጅግ ጥቂት ከሆነ የደም መርጋት አጋጣሚ ጋር በተያያዘ ተቋርጦ የነበረው የጆንሰን ኤንድ ጆንሰን የኮቪድ-19 ክትባት ወደ አገልግሎት እንዲመለስ የበሽታዎች መከላከያና መቆጣጠሪያ ማዕከላቱ ሲዲሲ አማካሪዎች ቡድን ሀሳብ ሰጥቷል። በሌላ በኩል አዮዋ ግዛት ውስጥ የሚገኝ ከፍተኛ ጥበቃ የሚደረግበት ወህኒ ውስጥ ያሉ 77 እስረኞች ከመደበኛው መጠን 6 ጊዜ የሚበልጥ የፋይዘር ክትባት ተሰጥቷቸው መገኘቱ ተገልጿል። እስረኞቹ ከመጠነኛና መደበኛ የጎን ስሜት በስተቀር ለከፋ ጉዳት አለመጋለጣቸው የተነገረ ሲሆን ክትባቱን የሰጡ 2 ነርሶች ጉዳዩ እየተጣራ ባለበት ጊዜ ከስራ ተገልለው እንዲቆዩ ተወስኗል። ይህ በእንዲህ እንዳለ የኮቪድ-19 መከላከያ ክትባት ለመውሰድ በቫቲካን ቅዱስ ጳውሎስ 6ኛ አዳራሽ የተገኙ በአነስተኛ ገቢ የሚተዳደሩ ሰዎችንና ክትባቱን የሚሰጡ ባለሙያዎችን የካቶሊካዊት ቤተ ክርስቲያን ሊቀ ጳጳሳት አቡነ ፍራንሲስ ትናንት መጎብኘታቸውና በክትባቱ አሰጣጥ ላይም መገኘታቸው ተዘግቧል። በቅዱስ ረመዳን ወቅት መስጂዶች ክፍት መሆናቸው እንደሚያስደስታቸው አሜሪካውያን ሙስሊሞች ተናግረዋል። የኮሮና ቫይረስ ስርጭት እየቀነሰ ባለበት በዚህ ወቅት እንዳለፈው ዓመት በየቤታቸው ሳይሆን በጥንቃቄና በተመጠነ ቁጥርም ቢሆን በየመስጂዱ መገኘታቸው መባረክ መሆኑን የቨርጂኒያ ነዋሪው ኢትዮጵያዊ አሜሪካዊ አሚር መሐመድ ለቪኦኤ ገልጸዋል። ሙስሊሞች ወደ መስጂድ ሲሄዱ የሰውነት ሙቀት ፍተሻ እንደሚያደርጉ፣ አፍና አፍንጫቸውን እንደሚሸፍኑ፣ ቁጥራቸውም ከመስጂዶቹ የማስተናገድ አቅም በግማሽ እየቀነሰ መሆኑን አሚር ጠቁመዋል። ክትባቱ እየተስፋፋ ባለበት ሁኔታ መስጂዶች መከፈታቸው እንዲተያዩና እንዲገናኙ አብረው እንዲጸልዩም ያስቻላቸው መሆኑን ተናግረዋል። ዩናይትድ ስቴትስ ውስጥ ሙስሊሙ ማህበረሰብ ከአጠቃላይ ሕዝብ 1% እንደሚሆን የሀገሪቱ አሃዛዊ መረጃዎች ያሳያሉ። ፍልስጤማውያን ታጣቂዎች ባለፈው ሌሊት ከ30 በላይ ሮኬቶችን ወደ እስራኤል ይዞታዎች መተኮሳቸውንና የእስራኤል ጦርም በሐማስ በሚተዳደሩ አካባቢዎች ላይ የአጸፋ ድብደባ ማድረሱን አሶሺየትድ ፕሬስ ዘግቧል። በመቶዎች የሚቆጠሩ ፍልስጤማውያን ምስራቅ ኢየሩሳሌም ውስጥ ትናንት ቀኑን ከእስራኤል ፖሊስ ጋር ተጋጭተው እንደነበርና በ4 የፖሊስ ባልደረቦችና በ6 ሲቪሎች ላይ ጉዳት መድረሱ ታውቋል። ሁከቱን ያወገዙት የአካባቢው የመንግስታቱ ድርጅት ልዑክ ቶር ዊንስላንድ ሁኔታውን ለማረጋጋት ድርጅቱ ከሁሉም ወገኖች ጋር እየሰራ መሆኑን ገልጸዋል። ለዜና የተያዘው ጊዜ ተጠናቀቀ። አሁን መለስካቸው አመሃ በፓርቲዎች የጋራ ምክር ቤት የትናንት መግለጫ ላይ ወዳጠናቀረው ዘገባ ልውሰዳችሁ።
ምክር ቤቱ የሕዝብን ደህንነት፣ ሰላምና የሀገርን ሉዓላዊነት ማስከበር የመንግስት ተቀዳሚ ኃላፊነት ተጠያቂነትና ግዴታውም ነው በሚል ርዕስ ያሰራጨው የጽሑፍ መግለጫ የኢትዮጵያ ሕዝብ በዚህ ወቅት የራሱ የሆነን ቅቡልነት ያለው መንግስት ለመቋቋም በታላቅ ትዕግስት እየታገለ እንደሚገኝ ይገልጻል። ሀገሪቱ ከምንጊዜም በላይ ትልቅና ዘመን ተሻጋሪ ውሳኔ በምትሰጥበት ሰዓት ላይ ትገኛለች ይላል። በዚህ መሃል ግን የሕዝቡ የደህንነት ሁኔታ አስጊና አስፈሪ ሁኔታ ላይ እንደወደቀ ይናገራል። በመሆኑም ለዚህ ችግር መፍትሄ ናቸው ያላቸውን 8 ነጥቦች ዘርዝረዋል። የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ መግለጫውን በንባብ አሰምተዋል።
የኢትዮጵያ ብሔራዊ የመረጃና ደህንነት ተቋም ወቅቱን የጠበቀ የቅድመ ማስጠንቀቂያ የሁኔታ ትንተና ለሚመለከተው አካል የማድረስና ከችግሮች ቀድሞ የመገኘት ግዴታና ኃላፊነቱን መወጣት መቻል ይጠበቅበታል። የንጹሐን ዜጎች ሞትና የስቃይ ጩኸት አስቸኳይ ፍትህ ሊሰጠው ይገባል። መንግስት በየጫካውና በየሜዳ ላይ ፈስሶ በረሃብ በስቃይ ውስጥ ላለው ተፈናቃይ ዜጋ በፍጥነት የመድረስ የዕለት ተዕለት እርዳታ የማድረስና ተፈናቃዮችን መልሶ የማቋቋም ስራ ላይ ትኩረት ሰጥቶ በፍጥነት መንቀሳቀስ ይኖርበታል። ችግር የተከሰተባቸው ቦታዎች በገለልተኛ ወገን የጋራ ምክር ቤቱ በሚወከልበት አግባብ እንዲጣሩና በአጥፊዎች ላይ ህጋዊ እርምጃ እንዲወሰድ አበክረን እንጠይቃለን።
ምክር ቤቱ 6ኛውን ሀገር አቀፍ ምርጫ በተመለከተ ምርጫውን ማካሄድ አማራጭ የሌለው ግዴታ እንደሆነ በመጠቆም መከናወን አለባቸው ያላቸውም ተግባራት አመልክቷል።
እጅግ ስጋትን ያዘለ ነገር ግን መካሄድ ግድ የሆነበት 6ኛው አጠቃላይ ምርጫ ሰላማዊና ፍትሃዊ እንዲሆን መንግስት የፖለቲካ ምህዳሩን በማስፋት ብልጽግናን ጨምሮ ሁሉንም ተፎካካሪ ፓርቲዎች በእኩል የሚያሳትፍ ሜዳ መፍጠር አለበት። ምርጫው በፓርቲዎች መካከል ተወስኖ በመንግስት በደህንነት አካላትና በምርጫ ቦርድ የስራ አስፈጻሚዎች የሚሰጡ አገልግሎቶች ታማኒና እኩል ተደራሽ መሆን ይኖርባቸዋል። የለውጡ እድል እንዳይመክን ተቋማዊ ምልክቶችን ተጠቅመን ቀድመን ማየት ከቻልንና እያንዳንዱ የፖለቲካ ፓርቲ በቅንነት ለህዝብ ጆሮ በመስጠት ከየራሳችን ሳጥንና ከየመንገዳችን ወጥተን የህዝባችንን ህይወትና የሀገራችንን ሉዓላዊነት በተመለከተ በአንድነት ቆመን በጋራ መፍትሄ ለማዳንና ለመዳን የሚቻለው በሰብአዊነት ክብር ላይ ተመስርተን በእኩልነት በህግ የበላይነትና በአካታችነት ስንሰራ ብቻ መሆኑ ሊሰመርበት ይገባል።
መግለጫው በመጨረሻም ሁሉም የህብረተሰብ ክፍል ለሀገር አንድነትና ሰላም ዋጋ በመክፈል ጥላቻን፣ መከፋፈልን፣ ህገወጥነትን፣ መጠፋፋትን ወይንም መገፋፋትን ማቆም አለበት ሲል ጥሪ አቅርቧል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ቆንጅት ልመልሳችሁ።
የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከአጭር ሞገድ መስመሮቻችን በተጨማሪ ዝግጅቶቻችንን በናይል ሳት ቪኦኤ 24 ላይ እንዲሁም በዌብሳይታችን amharic.voanews.com ላይ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ በቀጥታ ልታገኙ ትችላላችሁ። አብራችሁን ቆዩ። ለምሽቱ ወደ ተሰናዱ ዘገባዎች ከመሻገራችን በፊት ወደ ኋላ ላይ የሚቀርብ አንድ ዝግጅት አስተዋውቄ ልለፍ።
ውስጥ ያለ ምንጩም ይታወቅ ተፈቅዶ ነበር። ይሄ ፕሪቪሌጅ ግን የሰራ አልመስለኝም። ያ ለዛ ይመስለኛል። አሁን ደግሞ ለአገር ውስጥ ባለ ሀብቶች ይህን ቢፈቀድ ምናልባት የዋጋ ግሽበት ላይ ኢምፓክት ያመጣል የሚል ተስፋ በማድረግ ነው።
የኢትዮጵያ መንግስት የመሰረታዊ ቁሳቁስ ዋጋ ውድነትን ለመግታት እንዲያግዝ በሚል ከሰሞኑ ባስተላለፈው ውሳኔ ዙሪያ ማብራሪያ የሰጡን እንግዳችን ናቸው። የኢኮኖሚና የንግድ ጉዳዮች ተንታኝ አቶ አብዱል መናን መሐመድ ይባላሉ። ወደ ኋላ ላይ እናቀርባቸዋለን። አብራችሁን ቆዩ። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያወግዝ የተቃውሞ ሰልፍ ትናንት በጎንደር ዩኒቨርሲቲ ተማሪዎች ተካሂዷል። ይህ ሰልፍ ከትናንት በስቲያ በሺዎች የሚቆጠሩ የጎንደር ከተማ ነዋሪዎች ካካሄዱት የተቃውሞ ሰልፍ የቀጠለ ነበር። ትናንትና በጎንደር ከተማ የተቃውሞ ሰልፍ ያካሄዱት ነዋሪዎች በአማራ ደም የምትበለጽግ ሀገር እንድትኖረን አንፈልግም፣ አማራን መግደልና ማፈናቀል ይቁም የሚሉ መፈክሮችን ሲያሰሙ ተደምጠዋል። የኦሮሞንና የአማራን ሕዝብ ሊያጋጩ የሚችሉ መልእክቶችን በሰልፎች ላይ ይዞ መገኘት ተገቢ አለመሆኑን ጠቅሰውም አውግዘዋል። በቀደሙት ቀናት የንግድ ተቋማትን መዝጋት፣ እንቅስቃሴዎችን መገደብና ሁከት የቀላቀለ ተቃውሞ የታየበት የከተማው ገበያ አካባቢ ከትናንት ጀምሮ ተረጋግቷል። ማክሰኞ ዕለት በአማራ ክልል በተለያዩ ከተሞች የተጀመሩት ሰልፎች በእንጅባራ፣ በመራዊ፣ በአዴትና በሌሎች ከተሞች ትናንት ለሶስተኛ ቀን ተካሂደዋል። አስቴር ምስጋናው ትናንትና ዛሬ ያጠናቀረችውን ሰፋ ያለ ዘገባ እንደሚከተለው ታቀርበዋለች።
ሰሞኑን ለኢትዮጵያ ሰላም እንዲመጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተላለፈው አዋጅ መሰረት በጾምና በጸሎት ምህላ ላይ በሰነበተችው ጎንደር ከተማ ትናንትና ዛሬ ግድያ፣ ጥቃትና መፈናቀል እንዲቆም የሚጠይቁ የተቃውሞ ሰልፎች ተካሂደዋል። በተቃውሞ ሰልፎቹ የተሳተፈው የሶስተኛ ዓመት የዩኒቨርሲቲ ተማሪው ለተቃውሞ ሰልፉ አደባባይ የወጣበት ምክንያት ያስረዳል።
ሰልፍ የተወጣበት ዋና አላማ እንግዲህ ምንም እንኳም ለተከታታይ 3 ዓመታት የአማራ ሞት ያሳዝነንም፣ ደግሞ በተለይም ሰሞኑን ወለጋ እንዲሁም አጣዬ ሰሞኑን በተደረገው የአማራ ጨፋን አስመልክቶ እሱን ለመቃወም የተወጣ ሰልፍ ነው። የተማሪዎች ሰልፉ ፍጹም ሰላማዊና የመንግስት አሰራርን እና እንደ መንግስት ቸልተኝነቱን የሚያወግዝ ነበር።
በተመሳሳይ በትናንትናው ዕለት በሺዎቹ የሚቆጠሩ ሰዎች አደባባይ በወጡባት ጎንደር ከተማ በተካሄደው ሰልፍ ላይ በአማራ ሕዝብ ላይ ብሔርን መሰረት ያደረገ ጥቃት ይቁም፣ በአማራ ደም የምትበለጽግ ሀገር እንዲኖረን አንፈልግም፣ እኛ አማራዎች ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር ወዳጆች ነን፣ የሚያጣሉን ጽንፈኛ ፖለቲከኞች ናቸው የሚሉና ሌሎች መፈክሮች ተሰ ተሰምተዋል። የአሜሪካ ድምጽ በስልክ ካነጋገራቸው የሰልፉ አስተባባሪዎች አንዱ ወጣት አሸናፊ ዮሐንስ በመንግስት መዋቅር ውስጥ ሆነው የአማራን ህዝብ ለማስጨረስ የተነሱ ጽንፈኞችን ልናወግዝ ነው ሰልፍ ያካሄድ ነው ብሎናል።
ሰሞኑን በምህላና በጸሎት ፈጣሪያን እየለመነች ነው ያለችው። ያ ብሎ በተለያዩ አካባቢዎች በአማራ ተወላጆች ከሚደረገው ግጭት ለማስመልከት በሁሉም አካባቢዎች ቃወሙ ሰልፎች ተካሄደዋል። ጎንደር ደግሞ ኃላፊነቱን ወስደን አካሄደናል።
ሌላው የሰልፉ አስተባባሪ ወጣት አስማረ ጸጋው በአማራ ህዝብ ላይ እየደረሰ ያለውን ግድያና ጥቃት መንግስት ማስቆም እየቻለ አላስቆመም፣ ዜጎቹን ከጥቃት የመከላከል ኃላፊነት የመንግስት ሆኖ እያለ በአንጻሩ በሀገሪቱ ገዢ ፓርቲ መዋቅር ውስጥ ያሉ ጽንፈኛ አመለካከት ባላቸው ሰዎች ምክንያት በሚሰሩ አሻጥሮች በአማራ ህዝብ ላይ ተደጋጋሚ ጥቃት እየደረሰ ነው፣ ሰዎች እየተገደሉና ከመኖሪያ ቀያቸው እየተፈናቀሉ ነው ብሏል።
የጎንደር ህዝብ ሰልፈኛ ጥያቄ በዋናነት መንግስት አማራን ደህንነት ሊጠብቅ አልቻለም፣ ህዝባችን ላይ እየተደረሰ ያለው መከራ በሙሉ መፈናቀል፣ በቅርቡ በከሚሴ ባጣዬ በአካባቢው ላይ የተፈጸሙት በአማራው ላይ ዘር መሰረት አድርጎ ያነጣጠሩ ጥቃቶችን አውግዞ ነው ሰልፉ የወጣው። ሰልፉ ደግሞ ማረጋገጫዎችን እስከምናገኝ በተለያየ መንገድ እንቀጥላለን የሚል አቋም የተራመደበት ማለት ነው።
ወጣቶቹ ጥቃቱን መከላከል አለመቻሉና ብዙ ቁጥር ያላቸው ሰዎች ሲሞቱና ከተሞች ሙሉ ለሙሉ ሲወድሙ ዝም ብሎ መታየቱ የተለያየ ጥርጣሬ ውስጥ እንድንገባ ያደርገናል በማለት ጠርጥረነዋል ያሉትን ፓርቲ በስም ጠርተው ይናገራሉ። በተጨማሪም ሰሞኑን ግድያና ጥቃት እንዲቆም የሚጠይቁ በአማራ ክልል በተለያዩ ከተሞች ከተካሄዱ ሰልፎች መካከል በአንደኛው ከተማ ላይ በታየና በማህበራዊ ሚዲያ ላይ በተሰራጨው አንድ መፈክር ላይ የተንጸባረቀው መልእክት አግባብነት የሌለው ነው ሲሉ አውግዘዋል። መልእክቱና ውንጀላው የአማራን ህዝብ የማይወክል የጥቂት የፖለቲካ ኃይሎች ሀሳብ ነው ብለው ተገልጿል። ከአስተባባሪዎቹ አንዱ ስለዚህ ጉዳይ ተከታዩም ብሏል።
አጀንዳ ያላቸው አካላት እንደዚህ አይነት አጋጣሚዎች ውስጥ ሊመጡ ይችላሉ። ወደፊትም በትግል ውስጥ ሌላ ትርጓሜ እንዲኖር የአማራ ህዝብ ጥያቄ የጅምላ ጥያቄ አይደለም። ለዛ ነው ህዝብ ይጥፋልኝ፣ ህዝብ ይፈናቀልልኝ፣ ይህ ህዝብ ከዚህ ሀገር ካልጠፋልኝ ብሎ የተነሳ ትግል አይደለም ብዬ ነው የማስበው።
የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ከቀናት በፊት በሰጠው መግለጫ አማራን ለማዳከም አሰብስበው የተነሱ ኃይሎች በተቃውሞ ሰልፉ ሰርገው በመግባት ብጥብጥ እንዲፈጠር ስለሚያደርግ ጥንቃቄ ማድረግ ይገባል ሲሉ አሳስበዋል።
ሰልፉን በደንብ ጥንቃቄ መደረግ ያለበት እነዚህ የጠላት ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሀል አገር ላይ ብጥብጥ ፈጽመው ይህንን ሰልፍ ለማረጋጋት ልዩ ኃይል ሲባል፣ ይህንን ለማረጋጋት የጸጥታ መዋቅር ሲባል፣ የአመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። ጦርነቱን አማራ ክልል መሀል ላይ ማድረግ አለብን፣ እርስ በርሳቸው ማጋጨት አለብን የሚል የጠላት ፍላጎት አለ። ለዚህ ሰለባ እንዳንሆን መጠንቀቅ አለብን። አንዳንዶቹ የፖለቲካ ኃይሎችም ደግሞ ይህንን ሰልፍ የፖለቲካ መነገጃ ለማድረግ ወይም በዚህ ሰበብ አልፎ ፖለቲካቸውን ማሳለጥ የሚፈልጉ ኃይሎችም እንዳሉ መዘንጋት የለበትም። ይህ መታወቅ አለበት።
በባህር ዳር ከተማ በተፈጠረው ሁከት የጠፋውን የሰው ሕይወትና የንብረት ውድመት በዝርዝር ለማወቅ ወደሚመለከተው አካል መረጃ ለማግኘት ያደረግኩት ሙከራ ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። በባህር ዳር ከተማና በሌሎች አካባቢዎች የተደረጉትን የተቃውሞ እንቅስቃሴዎች በተመለከተ በመጪው ሰኞ ምሽት ሰፋ ያለ ዘገባ እናሰማችኋለን። አሁን ወደ ተከታዩ ዘገባ እንሻገር። አብራችሁን ቆዩ። በአማራ ክልል ሰሜን ሸዋ ዞን የሆነውና እየሆነ ያለው ምንድን ነው በሚል አንድ ዘገባ አስደምጠናችሁ ነበር። በዘገባውም በክልሉ ሰሜን ሸዋና የኦሮሞ ብሔረሰብ ዞን መካከል ስለተፈጠረው ሁኔታ የሚመለከታቸውን ኃላፊዎችና ነዋሪዎችን አነጋግረን ለተጨማሪ መረጃ ክፍል ሁለቱን በይደር አቆይተን እንደነበረ ይታወሳል። የተለያዩ ሰዎች አስተያየት የሰጡበትና ዝርዝር ሁኔታውን የሚመለከተውን የዘገባውን ሁለተኛ ክፍል ቀጥሎ እናቀርባለን። የፕሮግራሙ አዘጋጅና አቅራቢ ጽዮን ግርማ ነች።
በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞንን ከጎበኙ በኋላ ለአጃንስ ፍራንስ ፕሬስ መረጃ የሰጡት የሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ 200 ሰዎች መሞታቸውን ተናግረዋል። የሞቱት ሰዎች ወደ 200 ቢጠጉም የተሳሳተ ቁጥር ላለመናገር ከመቶ በላይ ብንለው የተሻለ ነው ብለዋል። የማቾቹን ቁጥር በተመለከተ ማብራሪያ ሲሰጡ በአካባቢው የምን ያህል ሰዎች ህይወት እንዳለፈ ከክልልና ከፌደራል መንግስት እስካሁን በይፋ የተገለጸ የቁጥር መረጃ የለም። ዶክተር እንዳለ ከሰሜን ሸዋ ዞን ከ250,000 ሰዎች በላይ፣ ከኦሮሞ ብሔረሰብ ልዩ ዞን ደግሞ 75,000 ሰዎች ተፈናቅለዋል ብለዋል። በዚህ በተመሳሳይ አካባቢ መጋቢት ወር 300 ሰዎች መገደላቸውንና 50,000 ሰዎች ደግሞ መፈናቀላቸውን የዜና ተቋሙ የላከልን ዘገባ ያሳያል። በአካባቢው ላይ የደም መፋሰሱን የሚያመጣው አካል በግልጽ አይታወቅም ያለው ዘገባ የአማራ ክልል ባለስልጣናት በዚህ ቦታ ላይ ጥቃት የሚያደርሰው የኦነግ ታጣቂዎች እንደሆኑ ይናገራሉ። ታጣቂዎቹ ደግሞ ይህን ያስተባብላሉ ብሏል። ባለፈው ሳምንት እሁድ ሚያዝያ 10/2013 ዓመተ ምህረት ያነጋገርናቸው በአማራ ክልል የኦሮሞ ብሔረሰብ ዞን አስተዳዳሪ አቶ አህመድ ሐሰን በዚህ ግጭት ውስጥ ኦነግ ሸኔ የለበትም ሲሉ ለአሜሪካ ድምጽ ገልጸው ነበር። አቶ አህመድ ግጭቱ በኦሮሞ ብሔረሰብ ዞን አርሶ አደሮችና በአማራ ክልል ልዩ ኃይል መካከል እንደሆነ የሚገልጽ ቃለ ምልልስም ሰጥተው ነበር። የእርሳቸውን ቃለ ምልልስ የተወሰነ ክፍል አስደምጠን በሰሜን ሸዋ ዞን በኩል መረጃ ስናገኝ እንደምንመለስ ገልጸን ክፍል ሁለቱን በይደር አቆይተነው ነበር። የአማራ ክልል ጥቃቱ በኦነግ ሸኔ ነው አለን። የኦሮሞ ብሔረሰብ አስተዳደር ደግሞ አርሶ አደሩ ራሱን ለመከላከል ያደረገው ነው ሲል ምላሽ ሰጠ። በዛሬው ዘገባችን በዚህ አካባቢ ጥቃቱን የሚያደርሰው ማን ነው የሚለውን ጥያቄ ይዘን ወደ ሰሜን ሸዋ ዞን ተመልሰናል። ከዚያ በፊት አቶ አህመድ ባለፈው ሳምንት ከተናገሩት የተወሰነውን ክፍል እናስደምጣችሁ።
እንደሚባለው ሳይሆን የችግር መነሻ የሆነው አጣዬ አካባቢ ላይ ያለ አካል ነው። የዚህ ችግር መነሻ የሆነው ወደኋላ አልመለስሽና የታጠቀ የተባለው እንግዲህ እስካሁን ድረስ እየሞተ እየቀበርን ያለ ነው። እየቆሰለ በቻልነው አቅም ሚዲያው በሰራው ስራ ተገቢውን ሕክምና ባያገኝም እዚህም አካባቢ ላይ በጤና ጣቢያም ቢሆን ሕክምና ላይ ያለው እንዲሁም ቤቱ ተቃጥሎ ተፈናቅሎ ያለው አካል አርሶ አደር ነው። ስለዚህ አርሶ አደር ነው ማለት ነው። የታጠቀ የተደራጀ ምናምን የሚባለው ይሄን አካል ነው። እኛ መቼም እዚህ ጦርነት ላይ ይሄ የተደራጀ የሚባለው አያደርግም። ጦርነት ውስጥ ከገባ አንድም መመታት አለበት፣ መሞት አለበት፣ ኦር መቁሰል አለበት። በዚህ ልክ እኛ እስካሁን ድረስ በሞትም በመቁሰልም በመፈናቀልና በቤት ቃጠሎም እየተቃጠለ ያለው አርሶ አደራችን የሚታወቅ ነዋሪያችን ነው። ስለዚህ የተደራጀ የሚባለው የታጠቀ የሚባል አካል የለም ማለት ነው። አርሶ አደር ነው እየተጋጨ ያለው።
ወይዘሮ ሰአዳ ኢብራሂም የሰሜን ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ናቸው። ጥቃቱ በሰለጠኑ በተደራጁና በሚገባ በታጠቁ ከአካባቢው ነዋሪዎች ውጪ በሆኑ ታጣቂዎች የተፈጸመ ነው ብለዋል።
አቶ አህመድ ሐሰን የሰጠው መረጃ እውነት ከአንድ አመራር ከአንድ ሰብአዊ ዜጋ የሚጠበቅ አይደለም። አካባቢውን የወረረው ማለት ነው። መጀመሪያም የአማራዎቹ ምንም አይነት ትንኮሳ አላደረጉም። ፕላስ ወራሪዎቹም እነሱ ናቸው። የአካባቢው አርሶ አደር አይደለም የወረረው። የአካባቢው አርሶ አደርማ የእኛን ሰው እየደበቀ ሲያድን ነበር። የአካባቢው አርሶ አደር ማለት ነው ሽርጥ ለብሶ የኦነግ ሽኒ ታጣቂዎች አካባቢው ላይ አርሶ አደሩ ጋር ገብቶ ሽርጥ ለብሰው ከ5,000 በላይ ተቀላቅሎ በከባድ መሳሪያ ስናይፐር፣ ድሽቃ፣ መትረጌስ ታጥቀው የኦራል መኪና ጭምር አላቸው። በጣም የተደራጀ የሰለጠነ ኃይል ነው። አጣዬንም አካባቢዋን ሸዋሮቢት በጤ ላይ አንጾኪያ ገምዛ እስከ ፌጮ ድረስ ያለው የወረረው ማለት ነው። እና የአካባቢው ማህበረሰብ የአካባቢው ኦሮሞ ብሔረሰብ ማለት ነው ሰዎች እያዳኑ ነበር። ሰዎች ማለት ነው ቤት እየዘጋ በጣም ብዙ ሰው ከሞት የታደገ አለ። የኦሮሞ ብሔረሰብ እዛው አካባቢ አለ ማለት ነው ነዋሪ። ስለዚህ ግጭቱን ወረራውን የፈጸመው ከሌላ ቦታ የመጣ አካል ነው እንጂ የዛው አካባቢ ማህበረሰብ አይደለም። ኦነግ ሽኔ ነው። በጣም የተደራጀ ነው። በጣም የሰለጠነ ነው። በጣም ብዙ ጉዳትም አድርሷል። እኒሆን ይህንን እንትኑም በፒክቸር መሸም በሶሻል ሚዲያ ላይ ብዙ ታያለሽ ብዬ አስባለሁ። አስፈላጊ ከሆነ ፒክቸር መላክ እንችላለን። አጣዬ ከተማ ሙሉ ለሙሉ አውድመውታል። የአጣዬ ከተማ ቤቶች በሙሉ ስለተቃጠሉ፣ ንብረቶች ስላቃጠሉ በሚገርም ሁኔታ ሰው ተፈናቅሎ ሌላ ቦታ ነው ያለው። መሀል ሜዳ፣ ደብረ ብርሃን በጣም ተጨናንቋል። ከተማው ማለት ነው በተፈናቃይ ምንም ሰው አታገኝም። ሆነ አጣዬ ከተማ ላይ ሙሉ ለሙሉ አውድመውታል አጣዬን ማለት ነው። እና ወራሪው ኃይል የአካባቢው ማህበረሰብ አይደለም ነው ዋናው ጭብጡ።
ወይዘሮ ሰአዳ የአሁኑ ህጻናትን፣ ሴቶችንና አዛውንቶችን በአሰቃቂ ሁኔታ ከመግደል ጀምሮ እጅግ የከፋ በመሆኑ የተለየ ሆነ እንጂ ጥቃቱ ሲደርስ ለአምስተኛ ጊዜ ነው ይላሉ።
በጣም ብዙ የሰው የሰው ህይወት ያልፋል። በጣም ብዙ ንብረት ይሰረቃል። ለአምስተኛ ጊዜ የተፈጸመ ጥቃት ነው። በአምስተኛ ጊዜ አቃጥለውት ሄዱ ሙሉ ለሙሉ አጣየን ማለት ነው። ከዛ ውጭ ለአምስተኛ ጊዜ ሲፈጸም በሽምግልና አሁንም ቢሆን ማለት ነው አካባቢው ማህበረሰብ ጋር የአካባቢው ማህበረሰብ ይወያያል። የአማራ ብሔር ማህበረሰብ በየትኛውም ቦታ ያለው መጥተው ወረሩት እንጂ ትንኮሳም አልጀመረም አልወረረምም። የተወረረው ደግሞ በሰለጠነ ኃይል ነው እና የሞተውም የኛ ነው። የወደመውም ንብረት የአማራ ብሔረሰብ ነው። የእነዚህ ክልል ህዝብ ነው የሞተው። መሳሪያ የሌለው ሰው ነው መጥተው የወረሩት። እንግዲህ ይሄ መሳሪያ የሌለው ብሎ ቤቱ የተቀመጠ ሰው እንዴት ነው ሰው ሊገድል የሚችለው? በምን ውስጥ እነሱ ናቸው ስናይፐር፣ ድስቃ፣ መትረጌስ ይዘው የመጡት ማለት ነው። ስለዚህ ኦሮሞ ብሔረሰብ ዞን በእኔ እምነት ጉዳት አልደረሰበትም። እንደኛ የእኛ ከተማ ወድሟል፣ በጣም ብዙ ሰው ሞቷል። ፍጹም ተዋይነት የሌለው ማለት ነው እና አቶ አህመድ የሰጠሽን ግን ትክክል አይደለም መረጃው።
አቶ አህመድ በበኩላቸው ውድመቱ በሁለቱም ወገን መሆኑ ገልጸው የግጭቱ አነሳሽ ከሰሜን ሸዋ ዞን በኩል መሆኑን በመናገር ከአርሶ አደር ውጪ የተለየ በጥቃቱ የተሳተፈ እንደሌለ ገልጸው ይከራከራሉ።
የሁለቱም ቤቶች ተቃጥሏል። ከዛም በላይ በጣም ሌሎች ጥፋቶች ጠፍተዋል። መሰረተ ልማት ወድሟል። ስለዚህ እዛ አካባቢ ላይ ግን ይሄ የተፈጠረው መነሻ የሆነው እዛ ሰላማዊ የሆኑ ነዋሪዎች ላይ ልዩ ኃይል በወሰደው እርምጃ ነው። ባልተገባ መንገድ ነው የተጀመረው፣ ነው ትክክል ባልሆነ መንገድ የተጀመረ ግጭት ነው። ስለዚህ ተገፋፍቶ የተፈጠረ ችግር ነው። የአሁኑ የአገረሸው መንገድ ይሄ ነው እያነሱ ያለሁት። ከዛ በፊት ቤት አንድ ቤት ተቃጥሎ ነበረ። ለዚህ መገርሸት በነገራችን ላይ በጣም በርካታ ለግጭት የሚያነሳሱ ድርጊቶች ይፈጸሙ ነበር በሰሜን ሸዋ በኩል ማለት ነው። በጣም በሚገርም ሁኔታ መንገድ ላይ የኦሮሞ ብሔረሰብ አስተዳደር መታወቂያ የሚታሰር የሚደበደብ የሸቀጦች ህጋ የሆኑ ሸቀጦች የሚረደፉበት እና ለነዋሪዎች የሚከፋፈልበት እና ከዚህ ጋር የተያያዙ ሆስፒታል ላይ ታማሚ የነበሩ ግጭቱ ስትፈጠርም ጊዜን ጉዳይ ምንም ነገር የማያውቁ ዜጎች ጭምር የተጨፈጨፉበት ቁስለኛ ከአምቡላንስ ወርዶ የተጨፈጨፈበት በዚህ ደረጃ የህዝቦችን የሚያጋጩ ሁኔታዎችን የመፍጠር ሁኔታዎች ነበሩ። ችግር እንዲፈጠር መንስኤ የመሆን ፍላጎቶች ነበሩ። ሰው ወርታች ለገበያ ሲሄድ ይደበደባል። ምን ቀረ ህዝብ ተብሎ ይደበደብ ነበር። ጸጉረ ለውጥ ሆኖ እዛ 01 ቀበሌ ነው የሚኖሩ፣ ግን ጸጉረ ለውጥ ነው ተብሎ ይደበደባል። ሰው ገፊ ምክንያቶች ነበሩ። እነዚህ ገፊ ምክንያቶች ችግር እንዳያስከትሉ ተደጋጋሚ ውይይቶች ተደርገዋል፣ ንግግሮች ተደርገዋል። ከነበላይ አካልም ይህን ጉዳይ እንዲታረቅ የደጋፊ ቡድንም እዚህ በአመራርነት ደረጃ ከክልል ከመጡ የድጋፍ ቡድኑን ጋር በተመሳሳይ ንግግሮችን አድርገናል። ከእጃችን የማይወጣበት ሁኔታ መፍጠር መቻል አለብኝ የሚል ተደጋጋሚ ነገሮችን አንስተናል፣ ጉዳዮችን አንስተናል። ከዚህ ጋር ተያይዞ መጨረሻ ላይ ለዚህ በቂ ምክንያት ባይሆንም ቤት ናት የተቃጠለችው። ያው በሰው ያለሰው ግጭት ውስጥ ሊያስገባ የሚችል ነገር ማለት ነው። ቤት ተቃጠለ። የዛን ቀን አዳሩን መከላከያ ሰራዊት አጥሮ ነው ያደረው። ጠዋት ግጭት እንዳይፈጠር ማድረግ ችሏል፣ እዛው ስለነበረ ማለት ነው። ያንኛው ችግር ሳይፈጠር ካረጎሪ በኩል በርማሻቶ የሚባል የአርቱማ ፖሊስ ቀበሌ ላይ ተኩስ ተከፈተ። መከላከያ ያንን ለማረጋጋት በወጣበት ጊዜ ልዩ ኃይል እዛ ጋር ያሉትን ኦሮሞዎች የመጨፍጨፍ ስራ ሰራ። መከላከያ ይህንን ሰምቶ ይሄ ቅሬ የተቀርቦለት ይህንን ወደ እነሱ ሲመለስ ይህ መኪና አደጋ ደረሰ። በዚህ ምክንያት ነገርየው እንዲወሳሰብ ሆነ። እዚህ መንገድ ተዘግቶ ምን የምለው ነገር እስካሁን ድረስ የደረሰኝ መረጃ የለም። በዚህ ልክ ነው ችግሩ የተፈጠረው ማለት ነው።
ወይዘሮ ሰዓዳ ደጋግመው የሚያነሱት ጥቃቱ የተፈጸመው በተደራጀ ኃይል ነው የሚለውን ነው። የኦሮሞ ብሔረሰብ የአካባቢው አርሶ አደር ከዚህ ቀደምም ቢሆን የሰሜን ሸዋ ዞን ነዋሪዎች በየቤቱ በመደበቅ ከታጣቂዎች በማስጣሉ ሽልማት ሳይቀር የተሰጣቸው ነዋሪዎች አሉ ብለዋል። ስለዚህ ነገሮችን በማለባበስ ታጣቂዎቹን ደብቆ በአርሶ አደሮቹ ላይ ማላከክ ተገቢ አይደለም፣ ችግሩንም የበለጠ ያባብሰዋል የሚል ምላሽ ሰጥተዋል። በሌላ በኩል የመከላከያ ሰራዊት የግንባታ ስራዎች ዋና አስተባባሪ ሌተና ጄኔራል ባጫ ደበሌ ለሀገር ውስጥ መገናኛ ብዙሃን ትላንት በሰጡት መግለጫ እንዲህ ያሉ ግጭቶች ቀስቃሽ አላቸው ሲሉ የቀደመውን ስርዓት በስም ጠርተው ይኮንናሉ። አሁን በሰሜን ሸዋ የታየውም በአንድ አካባቢ የሚኖሩ ማህበረሰቦችን ማጋጨት እንደሆነም በንግግራቸው መካከል ይጠቅሳሉ።
አሁን በሰሜን ሸዋ ያየነው እዛ አካባቢ ያለውን የኦሮሞ ብሔረሰብ ማህበረሰብና የአማራው ማህበረሰብ ለማጋጨት ይሄንን የሚፈጥሩ ሰዎች አሉ እዛ አካባቢ። እነዚህ ከፖለቲካ ፓርቲ ውስጥ ሊሆኑ ይችላሉ፣ ከሌላም ሊሆኑ ይችላሉ። ወደፊት አጥንተን በግልጽ እናመጣለን። የሚፈለገው ነገር ኦሮሞና አማራ ማጣላት፣ ሁለቱን ህዝብ ማጋጨት አይሳካም። ምክንያቱም ህዝቡ እውነት ውስጥ ነው የሚኖረው ኡነት ውስጥ ነው የሚኖረውና ተጋጭቶ እርስ በርስ አይፋጅም ተደባልቋል ማንንም ይሄን ያደርጋችሁም በዚህ መንገድ ግጭት ፈጥሮ የህዝቡን ህይወት ማጥፋትና እኛም ለታሪካዊ ጣላቶች ያዘጋጀነውቸውን ወታደሮች በእንደዚህ አይነት ጉዳይ ገብቶ መስዋዕትነት ሊያስከፍሉን እንደሆነ እንጂ ሁለቱ ህዝብ አይነጣጥልም ይሄ አበደን ነው አይሆንም የሚታሰብ ነገር አይደለም ግን ደግሞ ትግሉና የሚያስከፍለን ዋጋ በጣም ትልቅ ነው ሰሜን ሸዋ አሁን የተደረገው አጣዬ የተደረገው ነገር በጣም ጥሩ ምልክት ነው።
በሌላ በኩል ጥቃቱ የደረሰባቸውና የተፈናቀሉት ነዋሪዎች የሚናገሩት የመከላከያ ሰራዊትም ሆነ ዜጎችን ከጥቃት መከላከል የሚገባው የመንግስት የጸጥታ ኃይል ከጥቃቱ በፊት መከላከል ስለማያደርግ እንዲሁም ጥቃቱ በሚደርስ ጊዜ በፍጥነት ስለማይደርስ ጉዳቱ የከፋ እንዲሆን አድርጎታል ሲሉ ይወቅሳሉ። የመከላከያ ሰራዊቱን በማዳላትም የሚወነጅሉ አሉ። ጀነራል ባጫ ሰራዊቱ የሁሉም ኢትዮጵያዊ ሰራዊት ነው በማለት ይናገራሉ።
ማንኛውም የጸጥታ ኃይል ከማንኛውም የፖለቲካ ፓርቲ ጥገኝነት ነጻ ሆኖ በውድድር ስልጣን ላይ የሚወጣውን ፓርቲ የሚያገለግል ወይም ደግሞ አገሪቷን ዳር ድንበርና ሉዓላዊነት የሚያስከብር ብቻ ነው። የማንም ፖለቲካ ፓርቲ ጥገኛ አይደለም። የትም ክልል ሁን የትም ለኢትዮጵያ ነው የሚያገለግለው ለሀገር ነው የሚያገለግለው ስለዚህ ጥፋት ካለ በጥፋቱ የሚቀጣ ሰው ይኖራል እኛም እንፈልገው ኢትዮጵያችንን ማኖር ብቻ ነው ሌላ ማንም ስጋና አይስተን ነገር ግን ወንጀሉን ቢቀንሱልን ስራ ቢቀንሱልን ጥሩ ነው እኛ ብፁዓን አይደለንም ሰዎች ነን ከሰው የተፈጠርን ነን ስህተቶች ይፈጠራሉ ስንሳሳት ደግሞ በህዝባችን እንታረማለን ሲሆን በራሳችን ቀድመን እናረማለን አለበለዚያ በህዝባችን እንታረማለን እርምትንም እንቀበላለን።
ከዚህ ባለፈ ግን መከላከያን በመከፋፈል ሀገር ለማፍረስ የሚደረግ የስም ማጥፋትን ዝም ብሎ መመልከት ተገቢ ባለመሆኑ ጉዳዩን በቁም ነገር እንደሚመለከቱ ተናግረዋል። የኦሮሞ ብሔረሰብ አስተዳዳሪው አቶ አህመድ የአማራ ክልል ልዩ ኃይልን በስም ጠርተው ለግጭቱ መባባስ እንደ ምክንያት ጠቅሰውት ነበር። የአማራ ክልል የሰሜን ሸዋ ዞን ቃል አቀባይ ወይዘሮ ሳዓዳ ልዩ ኃይሉ ለሁለቱም ዞኖች በእኩል የሚያገለግል ነው ይላሉ።
አሁን የአማራ ልዩ ኃይል ራሱ አልነበረም እዛ ቦታ ላይ አሁን የአማራ ልዩ ኃይል ወሮን ምናምን እያሉ እንደነገሩ መደረያ የሚነሳ ነገር አለ ግን የአማራ ልዩ ኃይል አልነበረም አጣዬን ሲወሩ ማለት ነው በቦታው ላይ ኖርማሊ የአማራ ልዩ ኃይል ለኦሮሚያ ዞንም ነው የሚሰራው የኦሮሚያ ዞን የልዩ ዞኗ ተወላጆችም አሉ እዛ ውስጥ ማለት ነው አማራ ተናጋሪ ብቻ አይደለም የአማራ ልዩ ኃይል ሲባል ማለት ነው ኦሮምኛ ተናጋሪም አለን ማለት አማራ ክልል ይታወቃል ክልሉ ለሁሉም ወገን ነበር ሲሰራ የነበረው ልዩ ኃይሉ ማለት ነው እንደውም ልዩ ኃይሉን ጭምር ሁለቱንም ለበቅ ሲገባ እንግዲህ ገታም ጭምር የተደረገበት ሁኔታ ነው ያለው ኬሚሲ አካባቢ እኔ ስሱ ያለፈ እንትን ስለሆነ የተደራጀ እየተለጠነ ያለ ኃይል አሁንም አለ አሁንም በሚገርም ሁኔታ አሁን አቅም ማለት ነው ኮማንድ ፖስት ተረክቦታል መከላከያ ግን አሁን ዛሬም እየተለጠነ ያለ ኃይል አለ ኃይላቸውን እያጠናከሩ ነው ያሉት በዛ አካባቢ የገባ ወታደር አለ የኦነግ ሸኔ ወታደሮች ማለት ነው በሚገርም ሁኔታ ማለት ነው የመከላከያ ዩኒፎርሙን ለብሰው ይመጣሉ ወንድለው መከላከያ ማለት ህዝቡ እንግዲህ ያው በመከላከያ ምነት ስላለው መከላከያ ናቸው ብሎ እንትን ነው የሚለው መጣልን ይረዳናል ነው ግን እነሱ አልባሳት ራስ የተለያየ አልባሳት ነው ያላቸው የኦሮሚያ ልዩ ኃይል አልባሳት ይለብሳሉ የመከላከያን አልባሳት ይለብሳሉ ክላስ ደግሞ የአካባቢ ማህበረሰብ የሚለብሰው ኖርማል ልብስ አለ አይደል እሱን ይለብሳሉ ራሳቸውን በጣም ቀይረው ነው እንትን የሚሉት ማለት ነው መሳሪያቸው በጣም ነው እንግዲህ በእንትን ደረጃ የሌለ መሳሪያ ነው መሳሪያው ማለት በጣም ዘመናዊ በጣም የሰለጠኑ ናቸው የተደራጁ በጣም ቁጥራቸው ብዙ ነው እየሰለጠነ ሌላ ጥፋት አሁንም ለመድገም ማለት ነው እየሰሩ ያሉ ኃይሎች አሉ። የፌደራል መንግስት ይህንን ኃይል እንትን ማለት አለበት። አሁን የፌደራል መንግስት ማለት ነው ዝምታን መርጧል። እኔ እንግዲህ ዝምታው ምን እንደሆነ ባይገባንም ዝም ተብሏል። ይህን ያክል ሰው እያለቀ ይህን ያክል ከተማ እየወደመ እንግዲህ ዝምታ እኔ ምን እንደሆነ አልገባንም ለእኛም ማለት ነው። ኤኒዌይስ አሁን ላይ በአካባቢው ኮማንድ ፖስት ተቋቁሟል። መከላከያ ተረክቦታል አካባቢውን።
ከዚሁ ጉዳይ ጋር የተያያዘና የቀደመ ታሪኩን ሊያስረዱ የሚችሉ አንድ እንግዳ ጋብሰናል። የሥራ ዕድል ፈጠራ ኮሚሽን ኮሚሽነር የሆኑት አቶ ንጉሱ ጥላሁን ቀደም ሲል የአማራ ክልል መንግስት ቃል አቀባይ ነበሩ። ከዚያም በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ነበሩ። ስለ አካባቢው ግጭት ያነጋገርናቸው ነዋሪዎች በሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞኖች አካባቢ ግጭት በተፈጠረ ጊዜ እርሳቸው የሚመሩት ኮሚቴ ሁለት ጊዜ ወደ ቦታው ተንቀሳቅሶ ግምገማ ማድረጉንና በአካባቢው የተደራጀ የሰለጠነና የታጠቀ ኃይል መኖሩን ይፋ አድርጎ እንደነበር ጠቆሙን። እኛም በጉዳዩ ላይ ምላሽ እንዲሰጡን አቶ ንጉሱ ጥላሁንን ጠየቅናቸው።
አመሰግናለሁ። በመጀመሪያ ደረጃ በዚህ ጥፋት ከተማ ነው የሚባለው ይሄ ከተማ ሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ዞኖች አካባቢ በተፈጠሩ ግጭቶች አጋጣሚ ሆኖ ወደዛ አካባቢ ባለኝ ትስስር ሁለት ሶስት ጊዜ አካባቢው ችግር በመገጠመው ጊዜ ተሰማርቻለሁ። በመጀመሪያ ደረጃ በተለይ በእነዚህ ሁለቱ ዞኖችን በተመለከተ ማለት ነው መጋቢት ወር ላይ 2011 ዓ.ም. ግጭት ተከስቶ ነበረ። ይህንን ግጭት ለማጣራት በቦታው ሄዶ ለመደገፍ በወቅቱ እኔ ጠቅላይ ሚኒስትር ጽህፈት ቤት በነበርኩበት ጊዜ ክቡር ጠቅላይ ሚኒስትሩ አንድ ቡድን ተቋቁሞ ያንን ቡድን መርቼ በዛ አካባቢ የሚመለከታቸውን አካላት አወያይተን በውይይቱ ሂደት ህብረተሰቡንም የማረጋጋት አመራሩንም የመደገፍ እና ለበላይ አመራር ለክልሉም አመራር ለፌዴራል መንግስትም እንደ ግብአት የሚሆን መረጃም ጭምር ይዘን እንድንመለስና አቅጣጫም እንድናስቀምጥ አቅጣጫ ተቀምጦ ወደ 6-7 የቡድን አባላት ያሉበት አንድ ቡድን መርቼ ሄደን ነበረ። በዛ ወቅት የነበረው በተለይም ከሚሴ አካባቢ ነበረ ግጭቱ። በከሚሴ አካባቢ በነበረው ግጭት የደረሱ ጉዳቶች ነበር። የሰው ህይወት አልፎ ነበር። ሁኔታው በጣም የሚያሳዝን ነበረ። ህብረተሰቡ የማያውቀው ሁኔታ ነበረ ጉዳት ሲደርስበት የነበረው። ነገር ግን በወቅቱ አወዛጋቢ የነበረው ነገር ምንድን ነው፣ የግጭቱ መልክ ምን ይመስል ነበረ የሚለውን በውይይት ከሁለቱም ዞኖች አመራሮች ጋር ተገናኝተን ገምግመን ነበረ። ይህንን አጣዬም ላይ ከሚሴም ላይ መከላከያ ሰራዊት መኮንኖችም ማለት ነው፣ የፌዴራል ፖሊስ፣ የብሔራዊ ደህንነትና መረጃ ሰዎች እንደዚሁም ከጠቅላይ ሚኒስትር ጽህፈት ቤት በወቅቱ የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ተመስገን ጥሩነህም የቡድኑ አባል ነበሩ። እንደዚህ ባሉበት ተገኝተን የደረስንበት ድምዳሜ ምንድን ነው? በወቅቱ የተለያዩ መረጃዎች የሚወጡ ቢሆንም አጨቃጫቂ ቢሆንም የደረስንበት ድምዳሜና ለመንግስትም ሪፖርት ያደረግነው ህዝቡም የተገለጸው በአካባቢው የታጠቀ የሰለጠነና የተሻለ መሳሪያ ትጥቅ ያለው ኃይል ይንቀሳቀስ የነበረ መሆኑን ገምግመን ይሄንን እንግዲህ ቅድም የጠቀስኳቸው አካላት ባሉበት አረጋግጠን ይሄን አይነት ትዝብትም እይታም መረጃም እንደነበረ ቀጠናውን ይመሩ የነበሩ መከላከያ ሰራዊታችን መኮንኖችም በተገኙበት ማለት ነው ይሄንን ገምግመን አጠናቀን ይሄንን ለተለያዩ ለሚመለከታቸው አካላትም ሪፖርት ሰጥተን በወቅቱም እኔው ራሴ ለህብረተሰቡ በሚዲያ ገልጫለሁ።
ከዚህም በኋላ በመስከረም 2012 ዓ.ም. በዚህ አካባቢ ግጭት እንደነበር ያስታወሱት አቶ ንጉሱ ነገር ግን በዚህ ወቅት ስምሪት እንዳልነበራቸው ይናገራሉ። ሆኖም በዘንድሮ 2013 ዓ.ም. ህዳር መጀመሪያ አካባቢ በድጋሚ አንድ ኮሚቴ መርተው ወደ አካባቢው መንቀሳቀሳቸውን ይናገራሉ።
ሶስተኛው በዚህ ሁኔታ ውስጥ ሆነን ግጭት ሳይፈጠር በዚህ በ2013 ዓ.ም. ህዳር መጀመሪያ አካባቢ ብቻ ሳይሆን የሰሜን ሸዋ ሁለቱ ሰሜን ሸዋዎች የኦሮሚያ ሰሜን ሸዋ እና የአማራ ሰሜን ሸዋ ከዚህ ከሰላሌ ሸኖ በሞጆ እስከ ሰንታሌ ምንጃርና ሰንታሌን የሚያዋስኑ ቦሰት ወረዳዎችን የሚያዋስኑ አካባቢዎችን እንደዚሁም ሞጆ ላይ አገናኝተን ወረዳዎችና ዞኖችን አገናኝተን የሁለቱም ዞኖች በወቅቱ ህዳር እንደሚታወቀው ጥቅምት 24 የህግ ማስከበር ስራው የተጀመረበት ነው። በሰሜኑ አቅጣጫ ከፍተኛ አለመረጋጋትም ስለነበረ እነዚህ ቀጠናዎች እንድናስተባብር እንድንመራ እና ከህብረተሰቡ ጋርም እንድንገናኝ አቅጣጫ ተቀምጦ ስለነበረ ኦሮሚያና ከአማራ ብሔራዊ ክልላዊ መንግስት አመራሮችም ከአጎራባች ዞኖች እና ወረዳዎች አመራሮችም በፌደራል ደረጃ ከሚገኙ አንድ የኦሮሚያ አመራር ጋር እንደዚሁ አንድ ላይ ሆነን በጣም ወረዳዎቹን እያገናኘን ጥሩ ስራዎች ተሰርተው ነበረ በህዳር ወር ማለት ነው። ምክንያቱም ሰሜኑ የነበረውን ችግር ወደ መሀል በመሳብና ህብረተሰብ ውስጥ ግርታ በማምጣት ችግሮች እንዳይፈጠሩ በሚል ነው። ህብረተሰብም እናወያይ ነበረ፣ አምካር እናወያይ ነበረ፣ የመንግስት ሰራተኞችን እናወያይ ነበረ። በዚህ ወቅት በከሚሴ ከተማ ያደረግነውን ውይይት የመራ ነው እንደዚሁ እነዚህ የቡድን አባላት ባሉበት ነው። በዚህ ወቅት ስንገመግም የሁለቱም ዞኖች አመራሮች፣ የሰሜን ሸዋም የኦሮሞ ብሔረሰብ አስተዳደር ዞን አስተዳደሮችም የጸጥታ መዋቅር አባላትም በተገኙበት ሶስት ቦታዎች ተጠቅሰው ስሞቹንም በአጋጣሚ በማስታወሻ ይዣቸዋለሁ። ጋንጋዋ፣ ፉርሲ አውራ ጎዳና ካምፕ እና የዱላ ጨረቃ የተባሉ ቦታዎች ላይ የሆነ ሸኔ ስልጠና እየተካሄደ ነው። እየሰለጠነ ያለ ኃይል አለ። ይሄ ኃይል አስጊ ስለሆነ ከሰሜኑ ኦፕሬሽን ጋር አገናኝቶ እርምጃ ሊወሰድ ይገባል። ይሄንን ለክልሉም ለፌደራል አመራርም ሪፖርት ተደርጎ ድጋፍ እንሻለን የሚል ሀሳብ ተነስቶ ይሄንን በነገራችን ላይ ሰራተኛውን የከሚሴ ከተማ ውስጥ የመንግስት ሰራተኛን ስናወያይም በሰራተኛው መድረክም በአመራር መድረክም የተደበቀለፈ ሁኔታ እንዳለ ኦነግ ሸኔ ኃይል እየተንቀሳቀሰ እንደሆነ ተነስቶ ይሄንን ከአመራሩ ጋር ቁጭ ብለን ገምግመናል፣ ተነጋግረናል። ክልሉ ምን መደገፍ እንዳለበት ከክልሉ አመራር ጋር ተነጋግረን ለክልሉ በንግግር ብቻ ሳይሆን በጽሁፍ ሪፖርት አቅርበን ቦታዎቹን ጠቅሰን የአካባቢውን ሁኔታ ህብረተሰቡ በሁለቱም አቅጣጫ ስጋት ውስጥ እንዳለ፣ ይሄ አመራር ትኩረት አግኝቶ አስቸኳይ እርምጃ መውሰድ እንዳለበት በወቅቱ እኛም በሪፖርት አካተናል። በአጋጣሚ ከኔ ጋራ ከክልል ሶስት አመራሮች ነበሩ። እነዚህ አመራሮች ቢሮ ኃላፊዎች እና ምክትል ቢሮ ኃላፊዎች ናቸው። እነሱም ይህንኑ ክልል ላይም ሪፖርት ይዘው ሄደው ለአመራሩ አቅርበዋል። በሌሎች መድረኮቻችንም ይህንን ነገር ስናነሳው ነበረ። አጠቃላይ የነበረው እውነታ እንግዲህ በሁለቱም አመራሮች በኩል በሰሜን ሸዋ በኦሮሞ ብሔረሰብ አስተዳደር ዞን አመራሮች በኩል እጅግ የተቀራረበና ችግርን በጋራ እየገመገሙ የመምራት የመከላከል የመከታተል ስራ እንደሚሰሩ አሁን ያልናቸው ቦታዎች ላይ የኦነግ ሸኔ አካላት ስልጠና እየሰጡ ህብረተሰቡና አካባቢውን ለማሸበርም እንቅስቃሴ ውስጥ እንደሆኑ ግን ደግሞ የፌዴራልም የክልል መንግስታትም እገዛ ማድረግ እንደሚገባቸው ሁለት አንስተዋል። ይህን እኛም እዛውን በአቅጣጫ የሚቀመጠውን በአቅጣጫ ከህብረተሰብ አኳያ የሚሰራውን የጸጥታና የደህንነት አካላት ደግሞ የሚሰሩትን ስራ ሪፖርት ማድረግ ነው የሚገባን፣ ማሳወቅ ነው የሚገባን። ይሄ ምን ያሳወቅ መሆኑን ይሄ ደግሞ አሁን በህዳር ወር ሰሜኑ የህግ ማስከበር ስራ በተሰራበት ወቅት የነበረ መሆኑን መመስከር ማረጋገጥ እችላለሁ ማለት ነው። ሌሎች የተለያዩ አካላት የተለያዩ ትንታኔዎችን ሀሳቦችን ሊሰጡ ይችላሉ። እኛ ግን የክልልም የፌዴራልም አመራሮች በተገኘንበት ይህንን ግምገማ አስቀምጠን ይህንን የተገመገመ ሁኔታ በየደረጃው በሪፖርት ያመላከትና ያሳየን መሆኑን በዚህ አጋጣሚ ማረጋገጥ እወዳለሁ። አንድም በ2011 ጠቅላይ ሚኒስትር ጽህፈት ቤት በነበርኩበት ጊዜ፣ ሁለተኛ ደግሞ በ2013 በዘንድሮ ዓመት ነው ህዳር መጀመሪያ አካባቢ እንደዚሁ አመራር ስምሪት ሲሰጠው እኔ የተሰጠኝ ስምሪት በሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር አካባቢ ስለሆነ ይሄንን በሰናተል ሳይሆን በጋራ የሁለቱንም ዞኖች አመራሮች ይዤ የገመገምነውና የደመደምነው ያጠቃለልነው ማጠቃለያ መሆኑን ማረጋገጥ ፈልጋለሁ።
ከዛ በኋላ በግምገማ ውጤት መሰረት ታጣቂዎቹ ይሰለጥኑባቸዋል የተባሉትን ቦታዎችና እንቅስቃሴያቸውን ለመቆጣጠር የተወሰደ እርምጃ ይኖር እንደሆነ አቶ ንጉሱን ጠይቀናቸው ነበር።
ደን ያለባቸው ቆላማ አካባቢዎች፣ ሸለቆማ አካባቢዎች እንደሆኑ ነው የገለጹልን። ቦታውን በትክክል በአይኔም ስላላየው የመሬቱንም አቀማመጥ ሁኔታውንም መግለጽ አልችልም። ነገር ግን ከህዳር በኋላ ይሄ ሁኔታ አለ ተብሎ ከዚያም አልፎ የክልሉ መንግስት አመራሮች በክልል ደረጃም ይሄ ነገር አጀንዳ እንደነበር አውቃለሁ። የትጥቅም ድጋፍ መደረግ እንዳለበት እንደተነሳም አውቃለሁ። ከዛ በኋላ ምን ስምሪት ተሰጠ፣ ምን እርምጃ ተወሰደ፣ የተባለው ኃይል በምን ቁመና ላይ ነው የሚለው እውነት ለመናገር አሁን እኔ ካለሁበት የስራ ስምሪት ውጪ ስለሆነ ትክክለኛ መረጃ የለኝም። ይህንን የሚመለከታቸውን አካላት የዞኑንም የክልሉንም አመራሮች በታነጋግሩ ትክክለኛው መረጃ ታገኛላችሁ። ይሄ እንግዲህ ሁኔታ ከመሄድ አኳያ ማለት ነው።
የህዝብ እንባ ጠባቂ ተቋም ዋና አምባ ጠባቂ ዶክተር እንዳለ ኃይሌ ለአጃንስ ፍራንስ ፕሬስ እንደተናገሩት ሐሙስና አርብ አካባቢውን ሲጎበኙ ወደ መረጋጋት መመለሱን ተናግረዋል። አሁን በአካባቢው ላይ ኮማንድ ፖስት ተቋቁሟል፣ ችግሩን ለማስተካከልም እየሰሩ ነው ብለዋል። አያይዘውም ሁኔታውን ለማረጋጋትና ችግሩን ለመቅረፍም ፖለቲካዊ ጣልቃ ገብነት፣ የሃይማኖት አባቶችና የሀገር ሽማግሌዎች ሙሉ ተሳትፎ ይፈልጋል ብለዋል። የኦሮሞ ብሔረሰብ አስተዳደር ዞን ኃላፊ አቶ አህመድ ሐሰን በበኩላቸው ባለፈው ሳምንት እሁድ ዕለት ባነጋገርናቸው ጊዜ ሁኔታውን ለማረጋጋት እየሰራን ነው ብለውን ነበር።
በሁለቱም ዞኖች መካከል እስከ እዚህ ቦታ ላይ ችግር ሊያጋጥም ነው፣ እባካችሁ መልሱ ብለን ኮሚኒኬት እያደረግን ነበር። እየሰራን የመጣ ነው። አንደኛ መያዝ ያለበት ማለት ነው ወረዳዎችን፣ የሰሜን ሸዋ ወረዳዎችን በስልክ እያገኘን እነሱም እኔም ጋር ሌሎች ወረዳዎቹም ጋር እነዚህ የሚዋሰኑ ወረዳዎችም ጋር በስልክ እየተገናኙ ችግሮችን ለመፍታት ችግሮችን ለማቃለል ጥረት እያደረግን ነው የመጣ ነው። ትልቁ ችግር ያለው የት ጋር መሰለሽ? የሚዲያ ጦርነቱ ላይ ነው ትልቁ ችግር ያለው። አሁን እኔ ሀገር ሽማግሌዎችን አገኛለሁ አላት ብዬ ከእኛ ጋር ብቻ ሳይሆን ከዚህ ከኦሮሞ ብሔረሰብ ጋር ብቻ ሳይሆን ሰሜን ሸዋ ላይ ያሉትን ማጌጤ አሁን ግጭት አልተፈጠረም። ለምሳሌ በአሁኑ ዙር ማለት ነው የሀገር ሽማግሌዎች ውጤት ነው፣ ሀገር ሽማግሌዎች ጋር በምናደርገው ጥረት ነው። ሁለተኛ እዚህም ሌሎችም እነዲንቱም አካባቢ ልዩ ኃይሉ እስኪገባበት ድረስ ሙሉ ቀን የዘን ቀን ችግር አልነበረም። በሶስት መኪና መጥቶ ጥፎ ነው ችግር የፈጠሩ ያኔን ማለት ነው። ስለዚህ ችግሩን ለመፍታት በዋናነት ዛሬም ስብሰባ ላይ ነኝ ስልሽ የዋልኩት ይህንን ስራ እየሰራን ይዋል ነው። ህዝቡ ወደ ልቦና የሚመለስበትን አብሮ የሚኖር ህዝብ፣ አብሮ የሚቀጥል ህዝብ፣ ቀጣይ የፈለገ ነገር ቢሆን አንዱ ያለ አንዱ መኖር እንደማይችል የግድ መተማመን ስለነበረብን ዛሬ ሙሉ ቀን ውይይት ስናደርግ ይዋል ነው። ከሀገር ሽማግሌዎች ጋር፣ ከቀበሌ አመራሮች ጋር፣ ከታዋቂ ግለሰቦች ጋር፣ ከእምነት አባቶች ጋር ይህን ውይይት እያደረግን ነው። ሶስተኛ የሰሜን ሸዋ ሀገረ ስብከት ኃላፊ የሆኑትን እሳቸውን እያገኘሁ ከዛኛው በኩል በእምነት አባቶች ማጀቴ ላይ ራታ፣ ሌሎች አካባቢዎች ላይ እንዲሁም አንሶች አካባቢ ላይ ያሉትን የእምነት አባቶች የማስተባበር ስራ ለመስራት ከእሳቸው ጋር ተስማምተናል። በእኛ በኩል መላክ ገነት ግን አሳይን አድርገን በዛ አግባብ እሳቸው ደግሞ በዚህ በኩል ያለውን መሻይኮችንና የእምነት አባቶችን የማስተባበርና እነሱ የማርገብ ስራውን የማገል ህዝቡ ወደ ልቦናው እንዲመለስ የማድረጉን ስራ እየሰራን ያለን ህዝቡ ችግር ውስጥ ሆነም ማለት ነው። አራተኛ በተቻለ መጠን በጣም በርካታ ነገሮችን አነሳሽ፣ ያው ነዋሪ ነው ብለሽ አነሳሽ፣ በዛ ደረጃ ስላነሳሽ እንጂ ይሄ ችግር የሚፈታው አካል አድርጎ በመነጋገር እንጂ ሚዲያን በማረጋገብ ስላልሆነ እስካሁን ድረስ ከሚዲያ እየተቆጠብን ያለ ነው። ለዚህ ነው ይሄ መፍትሄ አካል ለመሆን እያደረገን ያለ ነው ጥረት ነው። ሚዲያውም ኔጌቲቭን ብቻ ነው የሚያስተላልፍ እንጂ ባለፈው አጣዬ ላይ ያ ችግር መፈጠር አልነበረበትም፣ ተፈጥሯል። ያንን ችግር ማዳን ያልቻሉ የሀገር ሽማግሌዎች፣ ኦሮሞ ሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ወጣቶች ጎሳው የሞተበትን ማስቆም ሲያቅታቸው እዛ የነበረውን አቅመ ደካማ የማውጣት ስራ ነው ሲሰሩ የነበሩት። ይህንን ግን ማንሳት ስለማይፈለግ ነው በሚዲያ ማለት ነው። ይህንን አንሱት፣ እናንተም አግዙን። ውጤታማ የሚሆነው የምንሰራው ስራ ውጤታማ ሊሆን የሚችለው ሚዲያውን ቢያንስ ማህበረሰቡን ማዕከል ያደረገው እውነታን ማዕከል ያደረገ እዛ እየሞተ ያለውን እየቆሰለ ያለውን እየተፈናቀለ ያለውን ንብረቱ እየወደመበት ያለውን አካል ማዕከል ያደረገ ስራ ሲሰራ ነው እና እባካችሁ በዛ አጋጣሚ ሁለቱን ህዝቦች የሚያቀራርብ ስራ በመስራት ተባበሩን። ይህንን ማድረግ ከተቻለ እኛ በምንሰራው ስራ እናንተ በሚዲያ የምታግዙን ከሆነ ሌላውም አካል የትም አካባቢ ላይ የሚኖረው እሳቱ የማይገርፈው ችግሩ የማይደርስበት የሚያቀጣጥለውም አካል የተለየ መረጃ እየተሰጠው የማይሆን መረጃ እየተሰጠው ማሰቡን እየቀሰቀሰ ወደ ግጭት የማያስገባበትን ሁኔታ መፍጠር ስለሚያስችል በዚህኛው ላይ ትብብር ብታደርጉ ለማለት ነው።
የሰሜን ሸዋ ዞን የመንግስት ኮሚኒኬሽን ጉዳዮች ኃላፊዋ ወይዘሮ ሰዓዳ ኢብራሂም ዋናው የችግር ምንጭ ላይ እርምጃ ተወስዶ ዘላቂ መፍትሄ ስለማይሰጥ እንዲህ ያሉ ጥቃቶች ተደጋግመው የሚፈጸሙ ናቸው ብለዋል።
ከአሁን በፊትም በመሰረቱ ማለት ነው ብዙ ጊዜ ያን አካባቢ ረብሻ ሲፈጠር በጣም ብዙ የሰው ህይወት ከወደመ፣ ንብረት ከወደመ፣ በጣም ብዙ የሰው ህይወት ከጠፋ በኋላ ኮማንድ ፖስት ይረከቧል። ከአሁን በፊትም ማለት ነው ስለም ከአሁን በፊት ኮማንድ ፖስት ተረክቦት ያውቃል ያን አካባቢ። አሁንም እንደገና ደግሞ ኮማንድ ፖስቱ ተረክቦታል። መከላከያው ሲወጣ መልሶ ያው ነው የሚሆነው ማለት ነው። መንግስት ነው ይሄን ነገር በዘላቂነት ግን እንደ ያለው ማህበረሰብ ችግር የለበትም፣ የኦሮሞ ብሔረሰብ ችግር የለበትም፣ የአማራ ክልል ነዋሪውም ችግር የለበትም። ችግር ያለበት ሌላ የፖለቲካ አጀንዳ ያላቸው አካሎች እየገቡ ነው ይህን ማህበረሰብ እያጋጩ እያጫረሱት ያሉት የራሳቸውን አጀንዳ ለማሳካት ሲሉ። የኦሮሞ ብሔረሰብማ በጣም ብዙ የኛን እንትኖች እየደበቁ ቤታችን ሰው የለም እያሉ እኮ ከአራት መቶ በላይ ሰው ያተረፉ እኮ ግለሰቦች አሉ በቤታቸው እየደበቁ ማለት ነው። ነዋሪው ምንም ችግር የለበት የአካባቢው ነዋሪ እየበጠበጠ ያለው ከሌላ አካባቢ እየመጣ ያለ እንጂ ህዝብ እንደ ህዝብ ችግር የለበትም። እዚህ አካባቢ ያለው ህዝብ የሁለቱም ህዝብ ማለት ነው።
ተፈናቃዩን ህዝብ ለመደገፍ ጥረት እየተደረገ ነውም ብለዋል።
ማህበረሰቡ እንግዲህ ያው የራሱን ሌላው አካባቢ ያለው ለድጋፍ የሚሆን ከግል እየተዋጣ ያለበት ሁኔታ ነው ያለው። መንግስትም እንደ መንግስት ህዝቡ ማለት ነው የሰሜን ሸዋ አስተዳደር የራሱን የሆነ ኮሚቴ አቋቁሙ አካውንት ከፍቶ መልሶ ለማቋቋም እየሰራ ነው ያለው። በዞን አስተዳዳሪ የሚመራ ኮሚቴ አለ። በዞን ደረጃ ስለት የጋራ ፎረምም ጭምር ነው ተቋቁሟል ማለት ይቻላል። እና በዛ መሰረት መልሶ ለማቋቋም አካባቢውን እየሰራ ያለ በዘላቂነት ግን ጊዜያዊ ምግብ ላይ ጊዜያዊ ምደባ እየተመገቡ ያሉበት ሁኔታ ነው ያለው። በዛ በተጠለሉበት አካባቢ እንደ መንግስት እንደ ሰሜን ሸዋ ዞን እያስተባበርን እየተሰሩ ያሉ ስራዎች አሉ። በጊዜያዊ ምገባ ማለት ነው ተፈናቃዮች ከማህበረሰቡ ነው ድጋፍ እየተደረገ ያለው ማለት ነው።
በአጠቃላይ በዚህ ግጭት ከሰሜን ሸዋ ዞን በሚገኙ የተለያዩ ከተሞች ላይ በተፈጸሙ ጥቃቶች ምክንያት የተፈናቀሉት ሰዎች ቁጥር ከሩብ ሚሊዮን እንደሚበልጥ የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ማስታወቁንና ከዚሁ ዞን ከመኖሪያቸው የተፈናቀሉ ከ250,000 በላይ ለሚሆኑ አስቸኳይ የምግብ ድጋፍ ማድረጉን የፌዴራል የአደጋ ስጋት ስራ አመራር ኮሚሽን መግለጹን መዘገባችን ይታወሳል። አድማጮች ተፈናቃዮቹ ስለሚገኙበት ሁኔታ በተመለከተ ከሁለቱም ዞኖች ያነጋገርናቸውን ነዋሪዎች ቃል ይዘን በተከታይ ዘገባ እንመለስበታለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
የኢትዮጵያ መንግስት ከዕለት ዕለት እያሻቀበ የመጣውን የመሰረታዊ ቁሳቁስ ውድነት ለመግታት ያግዘኛል ያለውን ውሳኔ ከሰሞኑ አስተላልፏል። በውሳኔው መሰረት ወደ ሀገር ቤት መሰረታዊ የሚባሉ ዘይት፣ ስኳር፣ የህፃናት ምግቦችና የመሳሰሉትን የሚያስገቡ ድርጅቶች ያለ ውጭ ምንዛሬ ፈቃድ ፍራንኮ ቫሉታ እንዲያስገቡ ተፈቅዶላቸዋል። ለመሆኑ ይሄ ውሳኔ ፋይዳው ምንድን ነው? አብረው መደረግ ያለባቸው ጥንቃቄዎችስ ምንድን ናቸው? ሀብታሙ ስዩም የኢኮኖሚና የንግድ ጉዳዮች ተንታኝ የሆኑትን አቶ አብዱል መናን መሐመድን አነጋግሯል። አስቀድመው የፍራንኮ ቫሉታን ምንነት ያስረዳሉ።
እቃዎች ከውጭ ሀገር በሚገቡበት ሰዓት የተለያየ የክፍያ ዘዴዎች አሉ። ለምሳሌ ሌተር ኦፍ ክሬዲት አለ፣ ካሽ አጌንስት ዶኪመንት ሲኤዲ የሚሉት አለ፣ ቴሌግራፊክ ትራንስፈር አለ። እነዚህ በባንክ በኩል የሚፈጸሙ የክፍያ ዘዴዎች ናቸው እና እነዚህን እንትን ተጠቅመው ነው ኢምፖርተሮች ወደ አገር ውስጥ እቃ የሚያስገቡ። ፍራንኮ ቫሉታ ግን ሲባል ይህንን የክፍያ ዘዴዎች ቀጥታ አትጠቀምም። ውጭ ሀገር አካውንት ሊኖረህ ይችላል እና ከዛ አካውንት ቀጥታ እቃ ከውጭ ሀገር በመግዛት ወደ ሀገር ውስጥ ታስገባለህ። ያው የተለመደው የከስተም ፕሮሲጀር ምናምን ይኖራል ማለት ነው እና የተለመደውን የክፍያ እንትን ሳትከተል ማስመጣት ማለት ነው።
ይሄ አሰራር መፈቀዱ ሸቀጦችን ወደ ሀገር ቤት የሚያስገቡ ድርጅቶችን በምን መልኩ ነው ሊጠቅማቸው የሚችለው? ተጠቃሚው ሕዝብስ ከዚህ ፍቃድ ሊያተርፍ የሚችለው በምን ሁኔታ ነው?
በጣም ጥሩ። ፍራንኮ ቫሉታ አዲስ አይደለም ለኢትዮጵያ። ከኃይለ ሥላሴ ጊዜ ጀምሮ የነበረ ነው። ግን ኢህአዴግ ወደ ስልጣን ከወጣ በኋላ ሁለት ጊዜ በ1996 ዓ.ም የወጣ ሬጉሌሽን ነበር፣ የሚኒስትሮች ምክር ቤት ደንብ ነበር እና የተወሰኑ አይተሞችን በፍራንኮ ቫሉታ እንዲገቡ ፈቅደዋል። ከዛም በኋላ ተሻሽሎ በ2003 በፈረንጆች አቆጣጠር እንደዚሁ ተሻሽሎ ሰፊ እቃው ሰዎችን እንደ ማሽነሪ ያሉ የውጭ ሀገር ዲፕሎማቶች፣ ሚሽኖች፣ እንደዚሁም ሰዎች ግለሰቦች የለም ለመጠቃቀሚያ ከውጭ ሀገር እቃቸውን እንዲያስገቡ ውጭ ሀገርም ኖሮ የመጡ ሰዎች እንደዚሁም እቃቸውን እንዲያስገቡ የሚፈቅድ እንትን ነበረ አሰራሩ። የአሁኑ ትንሽ ለየት የሚያደርገው መሰረታዊ የሆኑ መጠቃቀሚያ እቃዎችን ለምሳሌ እንደ ስንዴ፣ የምግብ ዘይትን፣ ሱካርን የመሳሰሉ ነገሮች ወደ አገር ውስጥ የአገር ውስጥ ባለሀብቶች እንዲያስገቡ ተፈቅዷል እና ለዚህ መፈቀድ ዋና ምክንያት የሆነበት ምክንያት አገሪቱ ውስጥ እየተፈጠረ ያለው የመሰረታዊ ሸቀጦች የምግብ ዋጋ ንረት ነው። ይሄ ነው ምክንያቱ፣ ዋናው ምክንያት እና መንግስት የንረቱ ምክንያት ብሎ ያስቀመጣቸው የራሱ ነገሮች አለ። የጥረት መኖር፣ የአቅርቦቱ ሰንሰለት መራዘም፣ ሌሎችም ምክንያቶች ተቀምጠዋል እና ይህንን ነገር ለአገር ውስጥ ባለሀብቶች ከ250,000 ዶላር በላይ ያው ምንጩ የታወቀ አካውንታቸው ውስጥ ያለ በመንግስት በሪፋ የሚደረግ ወደ ሀገር ውስጥ ቢያስገቡ የዚህ የምግብ ዋጋ ንረት ላይ የመቀነስ እድሉ አለ በሚል ነው። ባይ ዘ ወይ ይሄ አሁን 250,000 ይባል እንጂ የዛሬ ዓመት ጀንዋሪ በፈረንጆች አቆጣጠር ለዳያስፖራዎች የለም፣ ለኢትዮጵያ ዳያስፖራዎች 1.5 ሚሊዮን ዶላር በላይ አካውንታቸው ውስጥ ያለ ምንጩ የሚታወቅ ተፈቅዶ ነበር። ይሄ ፕሪቪሌጅ ግን የሰራ አልመሰለኝም። ያ ለዛ ይመስለኛል አሁን ደግሞ ለሀገር ውስጥ ባለ ሀብቶች ይህን ቢፈቀድ ምናልባት የዋጋ ግሽበት ላይ ኢምፓክት ያመጣል የሚል ተስፋ በማድረግ ነው። የተወሰነ መርዳቱ አይቀርም፣ 100% ችግሩን ይቀርፈዋል ባይባልም። ለምን የኢትዮጵያ ዋጋ ንረት ብዙ ነው ምንጮቹ፣ ምክንያቶቹ በጣም ብዙ ስለሆነ የተወሰኑ ባለሀብቶችን መሰረታዊ ዕቃ እንዲያገቡ በመፍቀድ ብቻ የሚፈታ አይደለም። ግን ዋና ምክንያቱ ይሄ ነው።
ይህ አሰራር የጎንዮሽ ጉዳት የለውም ወይ? ከህገ ወጥ የገንዘብ ልውውጥና ከመሰል ጉዳዮች ጋር በተያያዘ ሊደረጉ ወይም ሊታሰቡ የሚገቡ የጥንቃቄ መርሆች አሉ ወይ?
ያዋየህ መንግስት ይኖረዋል፣ ምንም ጥያቄ የለውም። እነዚህ ሰዎች መንግስት ቼክ አደርጋለሁ ነው፣ የገንዘቡ ምንጭ የዶላሩ ምንጭ ቼክ አደርጋለሁ ነው ብሏል መንግስት። ግን ምን ያህል ቼክ ማድረግ ይችላል ወይ ነው እነዚህ የለም ዶላሩ ከየት መጣ የሚለው ላይ ምን ያህል መንግስት ምንጩን ቼክ ማድረግ ይችላል ወይ፣ አቅም ወስ አለ ወይ፣ ክትትሉ አለ ወይ የሚለውን ጉዳይ መታየት አለበት። ምንም ዳውት የለውም እነዚህ